keenya amma walitti deebinutti nagaatti bula.
ይህ የአሜሪካ ድምጽ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 23 2015 ዓ.ም ዝግጅታችን ጀመረ። የአዲስ አበባ ቤቶች ፈረሳና የነዋሪዎች ሮሮ
አፍራሾች በቃ በሶስት አራት መኪና ነው የሚመጡት። ታጅበው ነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ህዝቡ ደግሞ ቆርቆሮ ለማዳን ከስከፊ ለመንቀል ይሞክራል፣ ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ኃይሎች።
በአዲሱ ሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነቱ እንዲገለጽ ያልፈለገ የጣፎ አካባቢ ነዋሪ የሰጠው አስተያየት ነው። የቤቶች ፈረሳው መኖሪያ አልባ ዜጎችን እንዳያበራክት ማሳሰቢያ የሰጠው የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል የሚሉት አላቸው።
ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ጥቅ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት።
የማሆይ ጽጌ ማርያም ገብሩ ስንብት
ረጅም ሰዓት ፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው።
ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የመያዝ ጉዳይ አብዛኛው ያላቸው ናቸው።
ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንብቦ እንዲጫወተው ቢደረግ እሱ ጥሩ ነው።
የሙዚቃ ባለሙያ ለራዲዮና ለቴሌቪዥን የሙዚቃ ትርኢት አሰናጇ ብለን ዮሴፍ፣ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ እንዲሁም የሙዚቃ ባለሙያዋ በህይወት ውድነን ነው ተከታትለው የሰማችኋቸው። የማሆይ ጽጌን አስተዋጽኦ ለመዘከር በተሰናዳ ዝግጅት ሀሳባቸውን ሊያካፍሉን ይመለሳሉ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዩናይትድ ስቴትስ መንግስት የሶማሊላንድ ወታደሮች ሶማሊያ ውስጥ ከሚገኘው ላሳኖድ ከተማ ለቀው እንዲወጡ ከጠየቀ ከሁለት ቀን በኋላ ቅዳሜ ጠዋት አዲስ ውጊያ ተቀስቅሷል። በላሳኖድ የሚኖሩ ጎሳዎች በሞቃዲሾ የፌዴራል መንግስት እንዲተዳደሩ ቢጠይቁም የሶማሊላንድ ግዛት ግን ከተማዋ በእርሷ ቁጥጥር ስር መሆኑን አሳውቃለች። አርብ ዕለት የሶማሌላንድ ኃይሎች በከተማዋ ላይ ባደረጉት የቦምብ ድብደባ በርካታ ሰዎች ተገድለዋል። ጥቃቱ የተፈጸመው የሶማሌላንድ ጦር ላሳኖድ ከተማን ለመቆጣጠር ጥቃት እንደሚሰነዝር ገልጾ ሰኞ ዕለት መግለጫ ካወጣ በኋላ መሆኑ ተገልጿል። ላለፉት 50 ቀናት የሶማሌላንድ ኃይሎች ከአካባቢው የሶማሊያ ሚሊሻ ጋር ባደረጉት ውጊያ ከ200 በላይ ሰዎች ሲገደሉ ከ600 በላይ የሚሆኑ ቆስለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ በአፍሪካ ያደረጉት የአንድ ሳምንት ጉብኝት ማጠቃለያ የሆነውን ጉዟቸውን ለማድረግ ትላንት ዛምቢያ ገብተዋል። በዛምቢያ በነበራቸው ቆይታም በእዳ ማስተካከል ዙሪያ ከሀገሪቱ ፕሬዝዳንት ጋር የተወያዩ ሲሆን የአየር ንብረት ለውጥን ለመቋቋም ለመላመድና ለመግታት የሚውል ከ7 ቢሊዮን ዶላር በላይ የሚያወጣ ድጋፍ ለግሉ ዘርፍ እንደሚሰጡ ቃል ገብተዋል። አርብ ዕለት ከሃሪስ ጋር የተገናኙት የዛምቢያ ፕሬዝዳንት ሃካንዴ ሂችሌማ ዩናይትድ ስቴትስ ሀገሪቱ ያለባትን የ15 ቢሊዮን ዶላር ዕዳ በመሰረዝ ወለዱን በመቀነስና የክፍያ ጊዜውን በማራዘም በመሳሰሉት እንድትረዳ ጠይቀዋል። ሃሪስ በበኩላቸው የጸረ ሙስና ጥረቶችን፣ የኢኮኖሚያዊና ዲሞክራሲያዊ ማሻሻያዎችን፣ ግብርናንና ሌሎችንም ዘርፎች የሚሸፍን ድጋፍ ለግሉና የመንግስት ዘርፎች ለማድረግ ቃል ገብተው በአብዛኛው ከቻይና የተገኘውን ብድርም ለማስተካከል የቀረበውን ጥሪ እንደሚደግፉ ገልጸዋል። ካማላ ሃሪስ የአፍሪካ ጉዟቸውን አጠናቀው ነገ እሁድ ወደ ዋሽንግተን እንደሚመለሱ ተገልጿል። ለረሃብ የተጋለጡ በሚሊየን የሚቆጠሩ ሰዎችን ለመመገብ በቢሊየን የሚቆጠር የገንዘብ ድጋፍ ማግኘት ካልተቻለ በሚቀጥሉት ከ12 እስከ 18 ወራት ውስጥ ዓለም የጅምላ ስደት መረጋጋት የጎደላቸው ሀገራትና በረሃብ የተጠቁ ህፃናትና አዋቂዎችን ማየት እንደሚጀምር የኖቤል ተሸላሚ የሆኑት የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ኃላፊ ዴቪድ ቤስሊ አርብ ዕለት አስጠንቅቀዋል። ባለፈው ዓመት ከዩናይትድ ስቴትስና ጀርመን የተገኘውን ተጨማሪ ድጋፍ ያደነቁት ቤስሊ ቻይና የባህረ ሰላጤው ሀገራት ቢሊዮነሮችና ሌሎች ሀገራትም ከምንጊዜውም በላይ አሁን ድጋፋቸውን እንዲያፋጥኑ ሲሉ ጠይቀዋል። ቤስሊ በዓለም ትልቁ ሰብአዊ እርዳታ ሰጪ ተቋም የነበራቸውን ስልጣን በመጪው ሳምንት የደቡብ ካሮላይና አስተዳዳሪ ለነበሩት የዩናይትድ ስቴትስ አምባሳደር ሲንዲ ማኬን ከማስረከባቸው በፊት በሰጡት ቃለ ምልልስ የዓለም ምግብ ፕሮግራም በ49 ሀገራት ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸውን 350 ሚሊዮን ሰዎች ለመርዳት 23 ቢሊዮን ዶላር ላይገኝ ይችላል የሚለው ስጋት በከፍተኛ ሁኔታ እንዳስጨነቃቸው ገልጸዋል። የዓለም የምግብ ፕሮግራም ዋና ዳይሬክተሩ በተለይ ቅድማ ሊሰጣቸው የሚገባው ያሏቸውን በአፍሪካ የሳህል ክልል የሚገኙ ሀገራትና ምስራቅ ሶማሊያን፣ ሰሜናዊ ኬንያን፣ ደቡብ ሱዳንንና ኢትዮጵያን አጽንኦት ሰጥተው የተቀሱ ሲሆን የዓለም መሪዎች በተለይ ከፍተኛ ለመረጋጋት ሊያስከትሉ የሚችሉ የሰብአዊ እርዳታ ፍላጎቶች ላሉባቸው ሀገራት ቅድሚያ እንዲሰጡ ጠይቀዋል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማክሰኞ በይፋ ተይዘው ፍርድ ቤት ይቀርባሉ ተብሎ የሚጠበቅ ሲሆን በዋይት ሀውስ ስልጣን ላይ የተቀመጠ ሰው የወንጀል ክስ ሲመሰረትበት የመጀመሪያ ጊዜ ነው። በዩናይትድ ስቴትስ ታሪክ ውስጥ ታይቶ በማያውቅ ሁኔታ ኒውዮርክ የሚገኘው የዳኞች ስብስብ ትራምፕ እንደ አውሮፓውያን አቆጣጠር በ2016 በነበራቸው የምርጫ ዘመቻ ወቅት ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ነበራቸው የተባለው ግንኙነት ይፋ እንዳይወጣ ዝም ለማሰኘት ገንዘብ ከፍለዋል በሚል ክስ እንዲመሰረትባቸው ሐሙስ ዕለት ድምጽ ሰጥቷል። የማንሃታን ወረዳ አቃቤ ሕግ አልቪን ብራግ ቢሮ ባወጣው መግለጫ ጠቅላይ ፍርድ ቤቱ ትራምፕ ፍርድ ቤት እንዲቀርቡ ባዘዘው መሰረት በአቃቤ ሕጉ ቢሮ እንዲቀርቡ ለማስተባበር የትራምፕን ጠበቃ ማነጋገሩን ገልጿል። ትራምፕ እጃቸውን ለመስጠት ከሚኖሩበት የፍሎሪዳ ግዛት ወደ ኒውዮርክ መጓዝ ይኖርባቸዋል። ትራምፕ አርብ ዕለት በላኩት የምርጫ ማስኬጃ ገንዘብ ማሰባሰቢያ ኢሜይል ላይ የመጣውን አልፈራም ያሉ ሲሆን ክሳቸውን የሚመለከቱት ዳኛ ይጠሉኛል፣ ባለፈው ዓመት ትራምፕ ተቋም ላይ በታክስ ማጭበርበር ክስ በተመሰረተበት ወቅት ጭካኔ በተሞላበት መንገድ ነው ያስተናገዱት ሲሉ የግላቸው በሆነው ትሩዝ ሶሻል ማህበራዊ ሚዲያ ላይ ገልጸዋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
ዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 23 2015 ዓ.ም ምረት ዝግጅታችንን ነው በማዳመጥ ላይ የምትገኙት።
የሚያስከክዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰፍክሪ
በፍቅር ያዘነ በምን ይደሰታል? መልስ እንኳን ባይኖረው የከርሞሳው ያቃል። ሰይፉ ይቀጥላል።
መልስ እንኳን ባሰጠኝ የከርሞሳው
ሰይፉ አሁን አይቀጥልም። በሁለተኛው አጋማሽ በእንግዱ ወልዴ በተሰናደው የሙዚቃ ቃና ዝግጅት ተመልሶ ይመጣል። እንግዱ በዛሬ የሙዚቃ ቃና ዝግጅቱ የፍቅር እስትንፋስ የሆኑ ፍቅርን የሚያደምቁ ቆየት ያሉ የአገር ውስጥና የውጭ ዜማዎችን መራርጦ አብሯቸው ያመሻል። ጠብቁት። አሁን በቀዳሚነት ወደ ያዝነው የቅዳሜ ምሽት ዘገባችን እንለፍ። የአዲስ አበባ ቤቶች ፈረሳና የነዋሪዎች ሮሮ አዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ህገወጥ የተባሉ ቤቶችን የማፍረስና ነዋሪዎችን የማስነሳት ተግባር ተባብሶ ቀጥሏል ሲሉ ተጎጂዎች ገለጹ። አስተያየታቸውን በአሜሪካ ድምጽ እየሰጡና ቤታቸው መፍረሱን የተቃወሙ ግለሰቦች ከነ ቤተሰቦቻቸው መጠለያ በማጣት ለችግር መጋለጣቸውን ተናግረዋል። ተጎጆች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ብንደውልም ሊነሳልን አልቻለም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ህገወጥ ግንባታ ባከናወኑት ላይ ነው ማለታቸው ይታወሳል። እርምጃው ዓለም አቀፍ ሰብአዊ መብቶችን የጣሰ እንደሆነ በመተቸት ትላንት መግለጫ ያወጣው ኢሰመኮ በኦሮሚያ ክልል በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅ የማስነሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ አሳስቧል። የኮሚሽኑ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ በሰጡት አስተያየት እርምጃው የተወሰደ ያለው ኢትዮጵያ ያጸደቀቻቸውን ዓለም አቀፍ ህግ በተጻረረ መልኩ መሆኑን ተናግረዋል። ኬኔዲ አባተ ዝርዝራለው።
በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነታቸው እንዲገለጽ ያልፈለጉ የለገጣፎ አካባቢ ነዋሪ እየተወሰደ ስላለው እርምጃ አብራርተዋል።
ወደ 4-5 ተፈሩስ ናቸው ሙሉ በሙሉ ያለቁት። የተወሰነ አንድ ሁለት ቀለም ይቀብና ከዛ መቱ ፈርሱት። አፍራሾች በቃ በሶስት በአራት መኪና ነው የሚመጡት። ታጅበው ነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ህዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀል ይሞክራል፣ ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ኃይሎች። አሁንም በጭራሽ ኃይላቸውን ጨምሮ ተባብሶ ነው የቀጠለው ፈረሰው። ጭራሽ አሁንማ መስጊድ ሁሉ አፍርሰዋል። አሁን እዚህ ጣፎ ላይ ጣፎ ድሬ ጎራጎት የሚባል ሰፈር ላይ መስጊድ አፍርሰዋል።
መቼ ነው የፈረሰው እሱ?
አሁን ከአምስት ቀን በፊት እና በቃ ለስብሰባም ሲጠሩ ምን እንደወሰኑ ምን እንደተስማሙ አያውቅም ሌላው ማህበረሰብ። በነገታው መጥቶ ለምት 11 ጀምሮ በቃ ጣራው ላይ ነው ስፍር የሚሉት። የአየር ካርታ እንኳን አየው ከሀያ ምናምናምት በላይ የሆነ ቤት ነው እያፈረሱ ያሉት።
እሱም ቤት ፈርሷል?
ፈርሷል። አዎ ከፈረሰብህ በኋላ ጥቃት አለ። በተለያየ ማዋከቦች ስሮች ምናምናም ስላሉ ሰው ወደ እግሬ አውጪ ብሎ በቃ ወደ የሚያስጠጋ ቦታ ላይ ነው የሚጠለለው። ወደ ክልል የሚሄዳለ፣ ወደ አማራ ክልል የሚሄዳለ፣ ወደ አዲስ አበባ ዘመድ ያለ ወደ አዲስ አበባ የሚጠጋለ። 3-4 ትምህርት ቤቶች የግል ትምህርት ቤቶች አቁመዋል። ኦልሞስት የኑሮ ውድነት ችግር አለ። ይሄ ደግሞ ቤት ኪራይ በጭራሽ የለም። በኢንቅርትራ ጆሮ ደግፍ ነው ተረሶ ተፈናቃይ ጣቢያ መግባት ነው። ከዛ ውጭ ምንም አማራጭ የለውም። ደብረ ብርሃንም በየቀኑ ብዙ ተፈናቃይ የሚገባው
ቤታቸው ባለፈው ማክሰኞ መፍረሱን የተናገሩ ሌላ አስተያየት ሰጭ ደግሞ ከመፍረሱ በፊት ማስጠንቀቂያ እንኳን አልተነገረንም፣ አሁን 3 ልጆቼንና ባለቤቴን ጨምሮ እንደ ቤተሰብ መውደቂያ አጥተናል ይላሉ።
ባላስተምነው ሰዓት ወይ አንሱ ብለው አልጠሩና አልነገሩና ወይ ቀለም አልቀቡ በድንገት መጥተው ቆርቆሮ ዘረፋ ነው ቆርቆሮ ወሰዱብን፣ ዝናብ ሰጡና ልጆቹ ትምህርት ቤት ቀሩ። ዝናብ ላይ ሌሊት ባላስተምነው ዝናቡ መጣ። እንዴት እንሄድ ወዴት እንሄድ ዘው በተኙበት እየተንከባለሉ ዝናቡ አደረብና መንግስትም ሊሰማን ሊያየምን አልቻለም።
መች ነው የፈረሰባቸው የእናንተ ቤት?
ማክሰኞ ዕለት። አሁን ማክሰኞ በ19 አንዳንድ አልፎ አልፎ ያልፈረሱ ቤቶ ያሉ እየሄድን እዛ ነው የምናድረው። ድንገት ዝም ብሎ ይመጣሉ። በቃ ዛሬ አይመጡም ብለን ስናስብ ድንገት ይመጡና ልጆቹም አይናቸው እያየር እያሉ ብለው ላይ ሲያንኳኩባቸው እንዳለ ገለውና ልጆቹንም ከአይምሮ ተበክሯል። ቆርቆሮ እንኳን እናድን ትራንስፖርት የለንም፣ ይህን እንኳን ሽጠን እንደ ትራንስፖርት እናድርግ ስንል መልስ ከሰጠነ ዱላ ነው፣ ለዱላ ነው የምንመጣው። ምንም መናገር አልችልም። ያው ዝም ብለና አፍርጎ ይዞ እስከሚሄዱ ዝም ብለን ማየት ነው። 3 ልጆች አሉኝ፣ 5 ነን። ያልፈረሱ ቤቶች አሉ፣ ስየን ነው የምናድረው። ቀን ግን አንዲጥርም እዛው ነው የምናድረው። መንግስት ከሰማና አሁንም መጠለያ ራሱ ወደ ከተማ አዲስ አበባ እንኳን ስንሄድ የት ስራ የለም፣ ወደ የት እንሄድ?
በተፈጠረው ክስተት ምክንያት ልጆቼ ለስነ ልቦና ጉዳት ተዳርገው ትምህርት እንኳን አቋርጠዋል ያሉን ደግሞ ሌላ አስተያየት ሰጭ ናቸው።
ቤቱ የፈረሰው ማክሰኞ ነው። እኛ ወር ሙሉ ግን እዚህ ጋር ይመጣሉ፣ በዛ ይሄዱ እየተባለ ዝም ብለን ስንንከራተት ይኖር። 4 ልጆች አሉ። ትልቁ ልጅ አልማርም ብሎ ራሱ ወጥቼ ጣፋለሁ። 12ኛ ክፍል ተፈታኝ ነው። 2ኛው ልጅ 8ኛ ተፈታኝ ነው። ስነ ልቦናቸው ተሰርቆ በቃ የጓደኞቻቸው ቀድሞ ፈርሷል። ወደ ላይ ሰፈር ይባላል የእነሱ ካፈረሰ ሁለት ወሩ ነው። ከዛ እነሱ ከትምህርት ቤት ውለው ሲመጡ ቤቱ ፈርሶ አገኙት። ልጆቹ አንገባም ብሎ ፌንትን አቀሉ። እነዛም ስላየ እነሱ ስለልቦና ተሰራጭ።
የት አካባቢ ነው የእርሶ ቤት የነበረው?
ድሬዳል የሚባል ጣፎ። ከጣፎ 3.5 ኪሎ ሜትር ነው ጋሪ ተራ ከሚሉት ወደ ላይ።
የት ነበር የሚማሩት ልጆቹ?
አባዶ ይካባዶ። እግር ያው ያን ሁሉ ተጉዘው ነበር።
መተዳደሪያችሁ ምንድነው? አሁን የት ነው እየኖራችሁ ያላችሁት?
ከሰራተኛ ነኝ። የቀን ስራ እየሰራው ነው የምኖረው። ጉልበት እስካለ ያው እግዚአብሔር እስከጥራይ ድረስ እየኖራለሁ ብዬ አስባለሁ። እኔ ወጥቼ ተከራይቻለሁ። አባቱ አለ ግን ከኔ ባሶች ደግሞ አሉ እዛ እንደው
ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ደውለን ሊነሳልን አልቻለም። የጽሁፍ መልእክት እንድንልክላቸው አሳውቀውን ለላክንላቸው መልእክትም ምላሽ አልሰጡንም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ህገ ወጥ ግንባታ ባከናወኑት ላይ ነው ብለዋል። ይህም የህግ የበላይነትን የማረጋገጥ ተግባር እንደሆነ አብራርተዋል። ጉዳዩን በተመለከተ ከትናንት መጋቢት 22 መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ባሉ አካባቢዎች ከየካቲት 27 2015 ዓ.ም ጀምሮ ክትትልና ምርመራ ማድረጉን ገልጿል። ኮሚሽኑ በመግለጫው የቤት ማፍረሱና በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ መሆኑን ቅሬታ ካቀረቡ ሰዎች ከሚመለከታቸው የከተማ አስተዳደርና የጸጥታ አካላት እንዲሁም በለገጣፎ ለገዳዲ በሰበታ አካባቢ ፉሪና ለቡተክል ሃይማኖት በተጨማሪም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን አስታውቋል። እየተወሰደ ያለው እርምጃ አስፈላጊው ማጣራትና ልየታ ሳይደረግበት የሚከናወን እንደሆነ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ገልጸዋል።
በመጀመሪያ ቤቶቹ ምን አይነት ናቸው ተብለው ልየታ ይደረግ ይገባ ነበረ። ቀድሞ ነው ሁሉም ቤቶች ተመሳሳይ አይነት አይደሉም። አሁን የተወሰኑ የፈረሱት ቤቶች ካርታና ፕላን ያላቸው ህጋዊ የሆኑ ናቸው። የተወሰኑት ደግሞ እንደውም መፍረስ የለባቸውም የሚል የፍርድ ቤት እግድ ያለባቸው ናቸው። የተወሰኑት ደግሞ እነዚህ ኢመደበኛ በሆነ መንገድ እንደተባለውም ከአርሶ አደር እየተገዙ የተሰሩ ቤቶችም አሉ። ከዛ ውጭ ደግሞ ህጋዊ የሆኑትም አሉ፣ ካርታና ፕላን ያላቸው፣ የአየር ካርታ ያላቸው። ከዛ ውጭ ደግሞ የገጠር ሲሆን አረንጓዴ ደብተር ያላቸው በስማቸው እየገበሩ ያሉበት። ከዛ በተጨማሪ ደግሞ ውሃ፣ መብራት፣ እነዚህ አገልግሎቶች ያሏቸውም አሉና መጀመሪያ መደረግ ያለበት እንደው ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ጥቅ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት።
እየፈረሱ ያሉ ቤቶች ህገወጥ ቢሆኑም እንኳን እርምጃው እየተወሰደ ያለው ኢትዮጵያ ካጸደቀችው ዓለም አቀፍ ህግ ጋር በሚጻረር መልኩ እንደሆነ ማብራርተዋል።
ህገወጥም ተብለው እየፈረሱ ያሉት እንግዲህ በመሰረቱ የመኖሪያ ቤትን ማግኘት አንድ ሰብአዊ መብት ነው። ኢትዮጵያ ባጸደቀቻቸው የዓለም አቀፍ የሰብአዊ መብት ቃል ኪዳኖች ላይ የሰፈረ መብት ነው። በተለይም በኢኮኖሚያዊ ማህበራዊና ባህላዊ መብት ቃል ኪዳን አንቀጽ 11 በግልጽ የሰፈረ መብት ነው። ከዛ በተጨማሪ ደግሞ ይህንን አንቀጽ ለማብራራት የወጡ አጠቃላይ አስተያየት ቁጥር 7 በተለይ ይሄ አስገድዶ ማንሳትን በተመለከተ በህግ የተደነገጉ አሉና ከመኖሪያ ቤት ከማግኘት መብት አንጻር ሲታይ እነዚህ ቤቶች ህገወጥ ናቸው ቢባልም አማራጭ የመኖሪያ ቤት ለእነዚህ አካላት የማግኘት እድልን መንግስት መጀመሪያውኑ ማዘጋጀት አለበት ነው። ቤት አልባ በእነሱም በሚያደርግ መልኩ መሆን እንደሌለበት እንግዲህ ይደነግጋሉ። የተደረገው ተግባር እንዳልኩ ተገቢ አይደለም። የሰብአዊ መብት ተሟጋቾችን ባገናዘበ መልኩ አይደለም።
በተጨማሪም ቤቶችን በማፍረስ ሂደት ውስጥ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን የገለጹት የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመንግስት መወሰድ ስላለባቸው የማስተካከያ እርምጃዎችም ተናግረዋል።
ሰፋ ያሉ የሰብአዊ መብቶች ጥሰቶች እንደተፈጸሙ እንረዳለን። አንደኛ የማስነሳቱ ሂደት ራሱ የሰብአዊ መብት ጥሰቶችን መሰረት አድርጎ የተከተለ አይደለም። ቤት አልባነትን በሚያስፋፋ መልኩ እንደውም ከዛ ውጭ በቀጥታ ደግሞ የታሰሩ አካላትም እንዳሉ ከዛም አልፎ የአካል ጉዳት አለፍ ሲልም ግድያዎችም እንደተፈጸሙ ሪፖርታችንም ላይ አሳይተናል። አንድ ቦታ ላይ የሰው ነፍስ እንደጠፋም በዚሁ ሂደት ጋር ተያይዞ እንደተባለው ቤቶች መፍረስም አለባቸው ቢባል እንኳ ተገቢው የህግ ስርዓት መኖር አለበት። ሰዎች ያላቸው የኑሮ ደረጃ በሚያሻሽል መልኩ ነው እንጂ የኑሮ ደረጃቸው ሌላ ቀውስ ውስጥ በሚገባ መልኩ መሆን አልነበረበትም እና በዚህ መሰረት አስቸኳይ የሆነ አሁን አጣጣኙ መካሳባችን ለየታው እስከሚደረግ አሁን እየተካሄደ ያለው ፈረሰው እንዲቆም ነው። የፈረሰባቸውም ሰዎች መሰረታዊ የሆነ ፍላጎታቸው ተሟልተው ወደ መደበኛ የኑሮ ሁኔታቸው እንዲመለሱ የሚያስችል ነገሮች እንዲደረጉ ባንክሮት ማሳሰብ ነው። ሁለተኛ ደግሞ እንደው የህጎች ክፍተቶችም ስላሉ እነሱንም በተመለከተ ወደፊት እንግዲህ የህግ ማሻሻያዎች እንዲደረጉ ለማድረግ እነሱም ከሐሳቦችን እንሰጣለን።
ለኢሰመኮ መግለጫ እስካሁን ከሸገር ከተማ አስተዳደር ይሁን ከኦሮሚያ ክልልና ከፌደራሉ መንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ እየተላለፈላችሁ ያለው የቅዳሜ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ መሰናዶ እንሰዳችሁ። የማሆይ ጽጌ ማርያም ገብሩ ስንብት። የፒያኖዋ እመቤት በኢትዮጵያ ክላሲካል ሙዚቃ ዘርፍ ብቸኛዋ የሙዚቃ ቀማሪነትና ፒያኒስትነት እመሆይ ጽጌ ማርያም ገብሩ ወይም ከመንኩስናቸው በፊት ይጠሩበት በነበረው ስማቸው የውብዳር ገብሩ በ99 ዓመት ዕድሜያቸው ህይወታቸው ባለፈበት በኢየሩሳሌም ከተማ አርብ መጋቢት 22 ቀን 2015 ዓመተ ምህረት ሥርዓተ ቀብራቸው ተፈጽሟል። ዘመን ተሻጋሪ ስምና ስራ ኑረው ያለፉትን የእማሆይ ጽጌን አስተዋጽኦ ለመዘከር ሀብታሙ ስዩም ወጣት የሙዚቃ ባለሙያዎችን አነጋግሮ ዘገባ አሰናድቷል። የሙዚቃ ባለሙያዋ ፍሬህይወት ውድነ፣ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ፣ እንዲሁም የሙዚቃ ባለሙያ ለሬዲዮና ለቴሌቪዥን የሙዚቃ ትርኢት አሰናጇ ብሌን ዮሴፍ ሀሳባቸውን ያካፈሉን እንግዶች ናቸው። ወደ ዘገባው ልሰዳችሁ።
እሳቸው ፒያኖን ጓድ ይሉታል።
ፒያኖማ ያው ጓድ ሆነ። ከልጅነቴ ጀምሮ ጓድ፣ ከ8 ዓመት ጀምሮ።
ከአፍላ እድሜያቸው ጀምሮ ወዳጅ ያደረጉት ፒያኖ የእሳቸው ጓድ ብቻ አይደለም፣ በዓመታት ውስጥ የብዙ ኢትዮጵያውያን የጥሞና የመልካም ትዝታ ምንጭ ጭምር እንጂ። ለሙዚቃ ባለሙያ ፍሬህይወት ውድነህና ለሙዚቃ መምህሩ አቀናባሪውና ደራሲው ኢዩኤል መንግስቱ ዘ ሆምለስ ወንደረር ቤት አልባው መንገደኛ ሲሉ እማሆይ የሰየሙት ስራ ልዩ ትርጉም አለው።
ተሰማ በጣም ነው እንዴት ይሄ ልገልጸው እንደምችል አላውቅም። ብቻ ለየት ያለ ነገር አለው ስሰማው ያንን ሙዚቃ። እርግጥ እኔ ብቻ አይደለሁም፣ ማንም ሰው ያ ሙዚቃ ይታወቃል። ሰው ውስጥ የቀረ ሙዚቃ ነው፣ ደጋግሜም ስለሰማሁት ይሆናል። ግን ለየት ያለ ነገር የሚሰጠኝ እሱ ነው።
በሙዚቃ ምክንያታዊነት ወይም ስሰማው በመወደዴ ብቻ ሳይሆን በሙዚቃ ስንተነትነው እዛ ላይ የምንሰማቸው ብዙ ነገሮች ከርዕሱም ጋር በጣም ይጣጣማል እና በጣም ወደው ስራቸው እሱ ነው።
ለሌላኛዋ የሙዚቃ ባለሙያ ለራዲዮና ቴሌቪዥን የሙዚቃ ትርኢት አሰናጇ ብሌን ዮሴፍ ደግሞ ማዘርስ ላቭ የእናት ፍቅር ከልቧ የቀረ ስራ ነው።
ጥሞናና ማዘን ይለያያል አይደለ? እንደሱ ያለ ነገር ነው የሚሰማኝ። የሀዘኑ ሳድ የመሆን ሳይሆን የጥሞና የመረጋጋት ነገሮችን በማስተዋል የመመርመር አይነት ስሜት ይመጣብኛል እና የእውነትም ደግሞ እንደሱ ታስበው የተሰሩም ይመስለኛል። ደግሞ እንደ ሙዚቀኛ መለስ ብዬ ሳያት አርዕስቶቹ ጀምረ ስታይ ያጫወታቸውን እጃቸውን ቀበብል ስታይ የሚጠቀሙትን የቅኝት አይነቶች ስታይ ብዙ ነገሩ የጥሞና የሆነ እርጋታ በዛ ውስጥ ሆኖ የተሰራ ይመስለኛል እና ይጋባብኛል ያ ስሜት።
በቅርብ ዘመዶቻቸው ቁጥራ ከ300 በላይ ረቂቅ ሙዚቃዎችን 100 ዓመት ሊያስቆጥር አንድ ዓመት በቀረው የሕይወት ዘመናቸው ለአድማጮች ያቀረቡት ቀደም ብለን የሰማናቸውን የሙዚቃ ባለሙያዎች ጨምሮ በርካታ ኢትዮጵያውያንን ለነፍስ በቀረቡ ረቂቅ ሙዚቃዎቻቸው ሲያገለግሉ የባጁት ማሆይ ጽጌ ማርያም ገብሩ በሳምንቱ መጀመሪያ ከዚህ ዓለም በሞት ተለይተዋል። ለሙዚቃ ባለሙያ ራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጅዋ ብሌን ዮሴፍ ማሆይ ከህልፈታቸው በኋላም የታሪካቸው ወገግታ የማይደበዝዝ ይመስላል።
የሀገራችን ሙዚቃ ላይ እንግዲህ እንደ ምልክት የሚቀመጡ ሰዎች አሉ። እኛም ለዘመናዊ ሙዚቃ ካለን ታሪካችን አንጻር አሉ በጣም ጥቂት ሰዎች ሆነው ግን ምልክት ናቸው፣ የዘመን አሻራ ናቸው የምንላቸው፣ አርአያ ናቸው የምንላቸው። እና በዚህ በክላሲካል ወይ ኢንስትሩመንታል በሆነው የሙዚቃ አይነት በተለይ ደግሞ የፒያኖ ጨዋታን ስናስብ ከሴትነትም ጋር አያይዘን ልታዩ ትችላለህ፣ ከሳሪያ ተጫዋችነትም ጋር ከብዙ ነገር ጋር እንደ ምልክት አሻራ የምናይባቸው ታላቅ ሙዚቀኛ ናቸው ማሆይ።
በ1916 ዓ ም ከአባታቸው ከንቲባ ገብሩ ደስታ ከእናታቸው ወይዘሮ ካሳይ የለምቱ በአዲስ አበባ ከተማ የተወለዱት ማሆይ ጽጌ ማርያም ከመመንኮሳቸው በፊት የተጽዕኖ ስማቸው የውብዳር ገብሩ ነበር። በስድስት ዓመታቸው ወደ ስዊዘርላንድ ተልከው ፒያኖና ቫዮሊን አጥንተዋል። በሕይወት ዘመናቸው በዓለማዊውና በመንፈሳዊው በሀገረኛውና በአውሮፓውያኑ የሙዚቃ ዘይቤ ውስጥ ለማለፍ ዕድል ያገኙት ማሆይ በሁለት ዓለማት ውስጥ ድልድይ በሆኑ ሥራዎቻቸው በኢትዮጵያ የረቂ ሙዚቃ ምዕራፍ ውስጥ ልዩ ቀለም ሆነዋል። በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የያሬድ ሙዚቃ ትምህርት ቤት መምህር፣ የሙዚቃ አቀናባሪና ደራሲ የሆነው እዩኤል መንግሥቱ የማሆይ ጽጌ ማርያምን የረቂቅ የሙዚቃ ዘርፍ አስተዋጽኦ እንዲያወሳል።
የረቂቅ ሙዚቃን ጽንሰ ሐሳብና ከሆነ በኢትዮጵያ ቀደም ባለው ጊዜ እሳቸው እዚህ በነበሩበት ጊዜ ብዙም የሚታወቅ ባልነበረበት ይህንም በማድረጋቸው ትልቅ ስፍራ እኔ በግሌ የምሰጣቸው ነው። በተጨማሪም የኢትዮጵያ ሙዚቃ በተለይ ደግሞ ከአውሮፓ የሙዚቃ ዘውግ ከሆነው ከረቂቅ ሙዚቃ ጋር በማዋሃድ የእኛን ኢትዮጵያን ቅኝት፣ የኢትዮጵያን የዜማ አካሄድ፣ የጌጣጌጦች ቅላጼዎች ተጠቅመው ከአውሮፓ ሙዚቃ ጋር ያዋሃዱበት መንገድ እሳቸውን ለየት እንዳደረጋቸው ይሰማኛል። በሙዚቃ ህይወታቸው ውስጥ በምልህ እኔ በጣም ትልቅ ትምህርት ነው የማየው ለብዙ ሙዚቀኞች፣ ለብዙ ሙዚቃ ማዕተኞች ሀቀኝነት ወይም ጄኒን የመሆን ጉዳይ። ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የመያዝ ጉዳይ በአብዛኛው ያላቸው ናቸው። የእሳቸው ድርሰቶች ከህይወታቸው ከልምዳቸው የተለያየ ሀገርም ትራቭል ከማድረጋቸው ጋር ከእነዚሁ የተቀዳ በመሆኑ ድርሰታቸው በጣም እኔን ይስበኛል። በእርግጥ እሳቸው እንግዲህ የከንቲባ ገብሩ ልጅ ነበሩ፣ ብዙ አክሰስ ነበራቸው ወደ ስዊዘርላንድ ሄዶ መማር። እሱ ራሱን ችሎ የፈጠረላቸው እድል ያለ ቢሆንም ግን ሙዚቃ የሚባለው ነገር በዛ ጊዜ አስቸጋሪ ነው። የህይወት አካል አድርጎ ለመውሰድ ወይም እንደ ፕሮፌሽን ለመውሰድ እጅግ በጣም ፈታኝ ነበር። እሳቸውንም እንደፈተናቸው ከታሪክ ማስረጃዎቻቸው እናያለን። እና ተጨማሪው ነገር እዛው በዛ ዘመን ስራዎቻቸውን በሸክላ አስቀርጸዋል። ባለስተሳት ጀርመን የተቀረጸው ስራቸው በኋላ እንደገና ፍራንሲስ ፋልሴቶ አሳትሞ ፈልስ እሱ ካሳተመላቸው በኋላ ሙዚቃቸው ዓለም ላይ ተደራሽ በመሆኑ ለተለያዩ የሙዚቃ ተመራማሪዎች ለጥናት ለምርምር ትኩረትን አግኝቷል። ይህም በመሆኑ ለእኛም ሀገር የረቂቅ ሙዚቃ ያበረከቱት ስራ ቀላል አይደለም።
ኢየሩሳሌም ጀሩሳሌም
በታዳጊነት ዘመናቸው እስርን፣ ከሀገርና ከወገን መራቅን የመሰሉ አስከፊ የህይወት ገጠመኞችን የተጋፈጡት ማሆይ ጽጌ ማርያም ብዙም ባልተስፋፋው የኢትዮጵያ የረቂቅ ሙዚቃ ዘርፍ ውስጥ ለብዙ ዓመታት ጎልተው የታዩ እንስት ከያኒ ነበሩ። ከዘርፉ ፈታኝነት አንጻር ማሆይ ደምቀው መውጣታቸው የጥንካሬና የጽናት ማሳያ ስለመሆኑ የሙዚቃ ባለሙያዋ የራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጇ ብሌን ዮሴፍ ትናገራለች።
የሙዚቃ መሳሪያ በጣም ብዙ ትጋትና ጥረትን የሚፈልግ ለትዕግስ፣ ለጥሞና፣ ለብዙ ነገር ምሳሌ መሆን የሚችል ነው ሙዚቃ መሳሪያ መጫወት በራሱ። ከዛ ደግሞ ወደ ፒያኖ ስትመጣ ደግሞ ፒያኖ ብዙ ጥሞና፣ ብዙ መመሰጥን፣ ብዙ ሰዓታትን አንድ ነገር ላይ ኮሚትድ ሆኖ መቀመጥን ሁሉ ይጠይቃል እና ከሙዚቃ ጨዋታው ባለፈ እንደ ህይወትም መንገድ አንድ ነገር ላይ የመትጋትን ከዛ በኋላ ያለው ውጤትን እርካታን ሁሉ ነው የምታየው። እኔ በሳቸው እንደው ቦታ መሆን ምን ያህል እርካታ እንዳለው ይሰማሃል ራሱ። በተለይ እንደ ሙዚቀኛ ደግሞ ስታይ እንደው ደስታ ብቻ ፈንጠዝያ ይመስላል እንጂ ሙዚቀኝነት በተለይ የሙዚቃዎች ያሬድ ዜማ ከኦርቶዶክስም ቤተክርስቲያን የተገኙ ኢትዮጵያዊነትን የሚገልጹ ብዙ ስሜቶች የተዋሃዱበትን ነገር ነው የሚያስደም። ረጅም ሰዓት ፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው። ከሙዚቀኛው ውጪ ላለ ሰውም ደግሞ ምን ያህል በትዕግስትና በጥሞና አንድ ነገር አቺቭ ማድረግ የሚያስችል አይነት አርአያን የምታይባቸው ሰው ናቸው።
ፍሬዎት ውድነህ በሀገር ውስጥና ውጭ ሀገራት መድረኮች ላይ በመሳሪያ የተቀነባበሩ ሙዚቃዎች ከዋኝና የረቂቅ ሙዚቃዎች ተጫዋች ናት። የሙዚቃ መምህርትም ናት።
የማሆይ የማርያም ገብሩን ሙዚቃ ስሰማው በፊት የሳቸው እንደሆነም ሳላቅ ለሬዲዮ ስሰማው ራሱ አንድ ሙዚቃ በደንብ የሚታወቃል ለማንም ኢትዮጵያዊ ለኢትዮጵያ ነው ሲባል ራሱ እሱን ለይቶ ያውቀዋል እና እሱን ሙዚቃ በፊትም ስሰማው በጣም ልዩ ስሜት ነበር የሚሰማኝ። ከዛ በኋላ ነው ማሁናቸው ብሎ ስና ያ ሙዚቃ የሳቸው እንደሆነ ያወቅሁት። ያው የምሰማው ነገር የውስጥህን ነገር ነው የሚናገረው። የሆነ የጥያቄና የመልስ ነገር ነው በአብዛኛው የእሳቸው ሙዚቃ።
የማሆይ ጽጌ ማርያም አበርክቶት በቅጡ አለመወሳቱን የምትናገረው ፍሬህይወት ስራቸው ለቀጣይ ትውልድ የረቂቅ ሙዚቃ ባለሙያዎች ይሻገር ዘንድ ሊደረግ ይገባል ያለችውን አጋርታናለች።
የምለው ነገር አለ ማለት ስለ የእሳቸው ሙዚቃ ሰው እንዲሰማው ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንብቦ እንዲጫወተው ቢደረግ እሱ ጥሩ ነው። በኖት ተጽፎ አለ፣ አሁንም ግን በብዛት አይደለም። በተለይ ለኢትዮጵያ ላሉ ሰዎች ትንሽ ሊቸገር ይችላል ያ ነገር እንደ ልብ እንዲያገኙት ቢደረግ። ምክንያቱም ያን ያለፍንበት ጊዜ ነው። ያንን ነገር ማግኘት ፈልግና ጓጓ ነበረ ማለት ፈልጋለሁ። ሴቶችም ተበረታተው በአላማቸው ጸንተው ያሰቡበት ደረጃ እስኪደርሱ ድረስ የሚያጋጥማቸውን ችግር ሁሉ ተጋፍጠው እንዲወጡ ነው መክራቸው።
በኢትዮጵያ የረቂቅ የሙዚቃ ዘርፍ ውስጥ መቤት ሆነው የሰነበቱት እማሆይ ጽጌ ማርያም ገብሩ ካረፉ በኋላ ከሳቸው በኋላስ በዘርፉ ውስጥ አደራ ተቀባይ እንዴት ሊፈጠር ይችላል ብሎ ማሰብ አይቀሬ ሆኗል። መምህር፣ የሙዚቃ አቀናባሪና ደራሲው ኢዩኤል መንግስቱ እሳቸውን የመሰሉ ያለመበራከታቸውን ምክንያት እንዲያወሳል።
ላለመብዛታቸው ላለመበርከታቸው የተለያዩ ምክንያቶችን ጠቅሰን መፍትሄውን መጠቆም ይቻላል። ለምሳሌ የኢትዮጵያ የሙዚቃ ኢንዱስትሪ በራሱ ለእንዲህ አይነት የሙዚቃ ዘጎች የተመቸ አይደለም። እንዲህ አይነት የሙዚቃ ዘጎችን ለማስተናገድ ያለው መድረክ በጣም ጠባብ ነው። በአብዛኛው እንደምታውቀው ደግሞ ለፖፑላር ሙዚቃ ወይም ለፖፕ ሚዚክ እና በባንድ ለተሰሩ ሙዚቃዎች ነው ክፍተት ያለው ወይም ቦታ ያለው። በተጨማሪም ዘጉ በርካታ አድማጭ ወይም ተከታይ የለውም። ሙያው ራሱ ደግሞ እንደምትረዳው ረቂቅ በመሆኑ እሱን ማስተር ለማድረግ ወይም ያን የሙዚቃ ሙያ ለመካን በራሱ ረጅም ጊዜ ጥልቅ ትምህርት ተሰጥቶና ትዕግስት የሚፈልግ ነው። መጨረሻው አንድ ምክንያት ሊኔ የማነሳው ምንድን ነው? መገናኛ ብዙሃን ምስል የፈጠራ የረቂቅ ስራዎችን ልክ እንደ ሌላው በቂ እውቀት አላቸው አላስብም። ምክንያቱ ደግሞ ምንድን ነው? እነዚህን የወርክ ኦፍ አርት ወይም የጥበብ ስራዎች ሽፋን በሚሰጡበት ጊዜ በአብዛኛው እንደ ማጀቢያ ሙዚቃ ወይም ባክግራውንድ ሙዚክ፣ ታዋቂ ሲሞት እንደ ለሀዘን ማድመቂያ በለ ወይም ባክግራውንድ ለማድረግ፣ በፕሮግራሞች መሀል ክፍተት ሲኖር የረጅም ክፍተት ወይም አጭር ክፍተት ዝም ብሎ በቃ እንደ ማሟያ አድርገው ነው የሚጠቀሙት የክላሲካል ሙዚቃን ወይም የረቂቅ ሙዚቃን። ሙዚቃ ግን ከዛ በላይ ነው። የእሳቸውን ስራዎች ማየት ይቻላል እና ድምፁ ብቻ ሳይሆን ከድምፁ በጀርባ እሳቸው ሊያስተላልፉት የፈለጉት መልእክት ምንድን ነው? ሁም ለሶን ደረስ ስንል ምንድን ነው እየተናገሩ ያላት? ሶንግ ኦፍ ደስ የሚል ቅንብር አላቸው። ምንድን ነው እዛ ውስጥ ያለው ሀሳብ? ገስቶርም፣ ጀሩሳሌም ብዙ ቅንብሮች እንዳልኩ አላቸው። እነዚሁ ላይ ያላቸው ሀሳብ ምንድን ነው የሚለውም ተረድቶ የሚያጣጥምም ኦዲየንስ ወይም አድማጭ ይህንንም ደግሞ የሚያቀርብ የመገናኛ ብዙሃን ባለሙያ አረዳድ ላይ ጥረት ስላለ እነዚህ ምክንያቶች ሙያው የበለጠ እንዳይገፋ እንቅፋት ሆኗል እና እነዚህ እንግዲህ በጋራ በተለያዩ በራሱ የሙዚቃ ባለሙያ በዚህ ዘርፍ ያሉ ሙዚቃ ባለሙያዎችም የሙዚቃ ትምህርት ቤትም እንደ ባህልም ደግሞ የባህል ተቋሞች በአጠቃላይ ከዛ ደግሞ ግለሰቦች እያንዳንዱ እዚህ ሙዚቃ ሙያ ውስጥ ያሉ ግለሰቦች ጥረት ያደርጉ የበለጠ ይሻሻላል። እንደ እሳቸው አይነት ሙያተኞችን ብዙ መፍራት ይቻል ያስባለሁ።
ከ9 ዓመታት በፊት የፒያኖዋን እመቤት የሚዘክር በመግቢያችን ላይ የቀነጨብነውን ዘጋቢ ፊልም ዝግጅት ጨምሮ ስራዎቻቸውን ወደ ቀጣይ ትውልድ እንዲተላለፍ ለማገዝ ያለመ ፋውንዴሽን ተቋቁሟል። ፋውንዴሽኑ በተለይ በረቂቅ ሙዚቃ ዘርፍ ውስጥ ተምሳሌትና ማጣቀሻ ለሚሹ ወጣቶች ፋይዳ ያላቸው ስራዎችን ለመስራት ተሰናድተዋል። በልፈታቸው ማግስት ያነጋገርናቸው የፋውንዴሽኑ አጋር መስራች የማሆይ የህት ልጅ ሃና ከበደ ቀጣዩን ብለውን ነበረ።
ዶክመንተሪ ፊልም እየሰራን ነው። እንደውም አሁን በ2021 የመጨረሻውን ቅርጽ ወስደናል ከሳቸው ጋር ማለት ነው። ያ አለ ወደፊት ብዙ ቀድ አለ እግዚአብሔር ፈቃዱ ይሁንና የህይወት ታሪካቸውን ራሳቸውም የጻፉት ብዙ ጽሑፍ አለ ያም ይታተማል። ስለዚህ የሳቸው ሌጋሲ እንዲቀጥል ብዙ ስራ አለ ብዙ ቀድ አለ።
በአንድ አመታቸው ከዓለማዊ አኗኗር በመለየት ከመነኑ በኋላ ተሰጧቸውን ለበርካቶች የጥልቅ ጥሞናና የደግነት ምንጭ ያደረጉት እማሆይ ጽጌ ማርያም በመጨረሻው የእድሜያቸው ምዕራፍ ላይ ሆነውም ለቀጣዩ ትውልድ ደግነትን ትተዋል።
በሳቸው ስም የተቋቋመው ድርጅት ተፈሪ መኮንን ትምህርት ቤት የሙዚቃ ኢንስትሩመንት እንዲገዛ አድርጓል። አሁን በአሁኑ አመት ደግሞ ብዙ ልጆች ስኮላርሺፕ እንዲያገኙ አድርጓል። ይሄም የሚቀጥል እርዳታውና ይሄ ከድርጅቱ ጋር ያለው የተፈሪ መኮንን የሙዚቃ ትምህርት ቤት ድርጅት። ከዛ በተረፈ ፒያኖቸውን ለያሬድ ትምህርት ቤት እንዲሰጥልኝ ብለዋል። ፒያኖ ከዚህ ወደ ያሬድ ኢትዮጵያ ለመላክ ከፒያኖ በላይ ገንዘቡ ስለሚሆን ገንዘቡ ፒያኖ እዚህ ተሽጦ ገንዘቡ ለያሬድ ትምህርት ቤት እንዲሰጥ እናረጋለን። በስማቸው ፒያኖ ተገዝቶ ያሬድ ትምህርት ቤት እንዲቆይ እናረጋለን። በጠየቁት መሰረት እሳቸው ባዘዙን መሰረት እንዲህ እናረጋለን ማለት ነው።
ባሳለፍነው እሁድ 40 ዓመታትን ለተጠጋ ጊዜ በኖሩባት እስራኤል ኢየሩሳሌም ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ሥርዓተ ቀብራቸውም በዚያው ተፈጽመዋል። ሞት የሕይወት ዘመን መቋጫ ነው። የመልካም ስም መክተሚያ እንደማይሆን ግን በህልፈታቸው ማግስት በተለያዩ ማኅበራዊ አውታሮች የሚዘክሯቸውን የአዲሱ ትውልድ ተጋሪዎች፣ ባለሙያዎች ምስክር የሚሆኑ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም።
እንግዶቹን እናመሰግናለን። አድማጮች፣ በእማሆይ ጽጌ ማርያም ገብሩ ስራና ህይወት ላይ ያሰናዳነው ዘገባ አላበቃም። ሳምንት የወብዳር ገብሩ እንዴት ወደ ምንኩስና እንደገቡ፣ የአውሮፓው የትምህርት ህይወታቸውና በስደት ያሳለፉት መዋዕለ ህይወት ምን እንደሚመስል የሚዳስስ ቅንብር ይዘን እንመለሳለን። አድማጮች፣ አሁን ወደ ሁለተኛው አጋማሽ ዝግጅታችን ተሻገርን። ቀጣዩ መሰናዶና ቀሪው ክፍለ ጊዜ የሚይዘው የሙዚቃ ቃና ነው። እንግዲህ ወልዴ በዛሬ የሙዚቃ ቃና ዝግጅቱ የፍቅር እስትንፋስ የሆኑ ፍቅርን የሚያደምቁ ቆየት ያሉ የአገር ውስጥና የውጭ ዜማዎችን መራርጦ አብሯቸው ያመሻል። እኔ ለስንብቱ መለሳለሁ። አሁን ግን ለእንግዱ የአየር ሰዓቱን ለቃለሁ።
ቅዳሜ መጋቢት 23 2015 በአገር ውስጥና በውጪ ሙዚቃዎች ዘና የምንልበት የቅዳሜ ምሽት የሙዚቃ ቃና የአየር ሰዓቱን ተረክቧል። ጤናስ ሊንክ ብራትና ክብራን እስከ ምሽቱ 4 ሰዓት አብራችሁኝ እንድትቆዩ ጋብዛለሁ። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው አስተናጋጃችሁ እንግዶልኝ ነኝ። በቅድሚያ እስኪ ቀደም ካሉት ግሩም ዜማዎች አንዱን ልጋብዛችሁ አድማጮች። የከርሞ ሰው በሰይፎ ዮሐንስ።
በፍቅር ያዘነ በምን ይደሰታል? ይደሰታሉ መልስ እንኳን በሰጠኝ የከርሞ ሰው ያውቃል ያውቃሉ። የሚያሰክዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰው
በፍቅር ያዘነ በምን ይደሰታል? መልስ እንኳን ባይኖረው የከርሞ ሰው ያውቃል። ሰይፉ ይቀጥላል።
መልስ እንኳን በሰጠኝ የከርሞ ሰው ያውቃል ያውቃሉ። የሚያስተክዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ ይዞ መሰመመን ፍቅር ከተው የሚደከ ነው የትንቱ ነው ያምና ወይንስ የከርሞ ሰው ተቃቅፎ መጫነ ግልጽ የተያዩ የተያዩ ሰዎች ስለ ፍቅር እስቲ ተወያዩ ተወያዩ በሰመመን ፍቅር ከቶ የሚደከመው የሚደከመው የትንቱ ነው ያምና ወይንስ የከርሞ ሰው የከርሞ ሰው Come jane col sei te aiu so way sele fikere sti te aiu
ሰይፉ ዮሐንስ የከርሞ ሰው ይያለ ተጫውተውን ነበር የሰማነው አድማጮች ሙላቱ አስተጥቄ በመሳሪያ ብቻ ያቀናበረው የከርሞ ሰው ሌላው ድንቅ የሙዚቃ ስራ ነው ሰይፉ ዮሐንስን ካነሳን እህቱን ራሄል ዮሐንስን ማንሳት ግድ ይላል ታዲያ ከዛው ቤተሰብ ሳንወጣ የራሄልን አራዳ ብናደምጥስ
Yeah.
መቼም ለአራዳ ልጆች ብዙ ዘፍኗል። የራሄል ዮሐንስን አራዳ ነበር ያደመጥነው። ራሄል አሁን በሃይማኖታዊ ስራዎች ላይ እንዳተኮረች ይታወቃል። መልካሙን ሁሉ እንመኝላታለን። ራሄል ከሻምበል በላይነህና ከተሾመ አሰግድ ጋርም ግሩም ስራዎችን ሰርታለች። ከሻምበልና ከተሾመ ጋር የተጫወታቻቸውን ዜማዎች በሌላ ጊዜ እንሰማለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዜማዎች ይዤ እስከ ምሽቱ አራት ሰዓት የምቆየው አስተናጋጃችሁ እንግዲህ ወሌ ነኝ። ወደ ካናዳ እንዘልቃለን አድማጮች። በዛም የጃዝ ሙዚቃ ተጫዋቹን ማይክል ቡብሌን እናገኛለን። ክሬዚ ላቭ በተሰኘው አልበሙ ከሰራቸው ሙዚቃዎች አንዱ ሃቭንት ሜት ዩ የት ይገኝበታል። ማይክል ቡብሌ በእንዳረፈን አቆጣጠር 2009 ከ14 ዓመታት በፊት ያቀነቀነው ይህ ዘፈን በወቅቱ እጮኛው ለነበረችውና አሁን የአራት ልጆች አባት እንዲሆን ላበቃችው አርጀንቲናዊ ተዋናይ ሉዊሳና ሉፕላቶ እንደጻፈው ከተለያዩ መገናኛ ብዙሃን ጋር ባደረገው ቃለ ምልልስ ላይ ገልጿል። ሃቭንት ሜት ዩ የት
surprise, not everything lasts. I've broken my heart so many times I stopped keeping track. Talk myself in, I talk myself out. I get all worked up, then I let myself down. I tried so very hard not to lose it. I came up with a million excuses. I thought of every possibility. Make me work so we can work to work it out. And I promise you, kid, that I'll give so much more than I get. I just haven't met you yet. I might have to wait, I'll never give up. I guess it's half time and the other half's luck. Wherever you are, whenever it's right, you'll come out of nowhere and into my life. And I know that we can be so amazing. And baby, your love is gonna change me. And now I can't see every possibility.
ግጥሙን የጻፍኩት ትውውቃችን ገና ወዴት እንደሚያመራ እርግጠኞች ስላልነበር ነው። እርሷ እንግሊዘኛ መናገር አትችልም ነበር። በተጨማሪም ልክ እንደኔ ከቀድሞ ፍቅረኛዋ ጋር መለያየቷ ነበር ብሏል ማይክል ቡብሌ በኤጅ ለተሰኘው የአውስትራሊያ ጋዜጣና ፒፕል ለተሰኘው መጽሔት በሰጠው ቃለ ምልልስ። ከካናዳዊው ማይክል ቡብሌ የፍቅር ዘፈን ወደ ኢትዮጵያዊ የፍቅር ዜማ ስንሻገር በፍቅር የተነሳ ስንት ጉዳይ የሆኝ የሚለን ተወዳጁ ፀሐዬ ዮሐንስ ነው።
Thank you.
ዮሐንስ እናመሰግናለን። ያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዘማዎች ይዤ እስከ ምሽቱ 4 ሰዓት አብሬያችሁ የምቆየው እንግዲህ ወሌ ነኝ። አድማጮች፣ የሙዚቃ ምርጫ ካላችሁ እንዲሁም በዝግጅቶቻችን ላይ አስተያየት ካላችሁ በቁጥር 202-251-3505 ደግሞ አለው በቁጥር 202-351-3505 በዋትስአፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ horn@voanews.com horn@voanews.com በሚለው የኢሜል አድራሻችን ብትልኩልን ደርሰናል። ሲንግል ሌዲስ ወይም ፑተሪንግ ኦን ኢት በሚል የሚታወቀውን ዘፈኗን የምንሰማው ቀጣዩ አቀንቃኝ ቢዮንሴ ነች። ወደህን ከነበር ቀለበት ልታጠልቅልኝ ይገባ ነበር። አሁን ከሌላ ጋር በመሆኔ አትበሳጭ ያለች ይመስላል ቢዮንሴ። ወንዶቹ በሰዓቱ ማድረግ ያለባቸውን እንዲያደርጉ እየመከረችም ይመስላል። ከቢዮንሴ ወደኛው አኩኩ ስብስቤን መጣለን። እርሷ ደግሞ ፍቅር በርትቶባታል። ፍቅር በረታብኝ ይቀጥላል። ሙዚቃ በጀመረችባቸው የመጀመሪያ ዓመታት ጸጉሯን በዛጎላ ጌጣ በቴሌቪዥን መስኮት ብቅ ያለችውን ተወዳጇን ኩኩ ሰብስቤን ነው እያደመጥን ያለ ነው። በወቅቱ ተመራጭ የጸጉር አሰራር እንዲሆን አድርጋለች። የዛሬ ምሽት የሙዚቃ ቃና ምርጫዎችን እንደወደዳቸዋቸው ተስፋ አድርጋሉ አድማጮች። በዚሁ በኩኩ ዜማ ልሰናበታችሁ። ሳምንት ከሌሎች ምርት ዜማዎች ጋር እንገናኛለን። የሳምንት ሰው ይበልን። ሰላም።
እናመሰግናለን። እውነትም የፍቅር ስትንፋስ የሆኑ ዜማዎችን ነበር የጋበዘን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።